የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንድትከረማችሁ ጌታ የተባረከ ይሁን። መጽሐፍ ቅዱስ ያዛችሁ ካሁን በፊት ያነበብነውን ትንቢተ ኢሳይያስ ምዕራፍ 40 አውጥተን የመጨረሻዎቹ 5 ቁጥሮች አብረናል እና እንጸልያለን። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 27 እስከ 31 በቀድሞ ትርጉም ነው ማነበው። በብሉይ ኪዳን ገጽ 554 ላይ እናገኘዋለን። እንዲህ ይላል፣ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርድም ከአምላኬ አልፋለች። ለምን ትላለህ? ለምንስ እንዴት እናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙ። አሜን። እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ ቸርነትህ በሁላችን ላይ ስለበዛች እናመሰግናለን። በነፍሳችን አምላካችን እግዚአብሔር ሆይ አቅም አገኘን፣ በአካላችንም ብርታት ተሰማን፣ በኑሯችንም ኃይል አገኘን። ይሄ ሁሉ ከአንተ የተነሳ ስለሆነ ተመስገን። ይሄ ሁሉ የአንተ ረድኤት ካገዘን ደግሞ ትንሽ ረፍት ባገኘንበት በዚህ ሰዓት አቤቱ እግዚአብሔር ሆይ ድምፅህን አሰማን። እርግጥ ብዙ ድምፆች አሉ፣ ከውስጣችን የሆኑ ከውጭም የሆኑ። የልዑሉ የእግዚአብሔር ድምፅ ግን በእኛ ላይ እንዲበረታ በዚች ምሽት ለመንህ። ያንተ ድምፅ ያሸነፈን፣ ሀሳባችን ሁሉ ያስገዛልን። በኢየሱስ ክርስቶስ ስም ጸለይ፣ አሜን። እንደምታስታውሱት ባለፈው ጊዜ የጀመርነው ትምህርታችንን ስንነጋገር የነበረው እግዚአብሔር የምድር ዳርቻ ፈጣሪ ነው በሚል ርዕስ ነበረ እና በዚያ ክፍል ውስጥ መሰረት አድርገን የተነጋገርነው በምርኮ የነበረው የይሁዳ ሕዝብ ስለ እግዚአብሔር ማንነት ከአባቶቻቸው የሰሙትን ምስክርነት ከሕይወት ፈተና ድካም አንጻር ላሉበት ሁኔታ አንዳች ምላሽ መስጠት የማይችል ፋይዳ የሌለው አድርገው እስከ መመልከት መድረሳቸውን ነበር ትዝ እንደሚላችሁ ያነሳ ነው። የፈተናቸው ስፋት ምንም ይሁን ምንም፣ እግዚአብሔር ግን በማንነቱ አንዳች ሁኔታ ከእርሱ በላይ ሆኖ እንደማያውቅና ሁሉም ከእርሱ ስልጣን በታች በመሆኑ የማያውቀው የማይቆጣጠረው የአገር ይሁን የሰው የግል ሁኔታ ይሁን የቤተሰብ ሁኔታ ይሁን ከቶ አንዳችም እንደሌለ ነቢዩ ኢሳይያስ የእግዚአብሔርን መለኮታዊ ማንነት አስረግጦ ነገራቸው ተባብለን በሁለት ክፍሎች አይተን ነው ያቆም ነው እና ትዝ እንደሚላቸው የመጀመሪያው ክፍል እግዚአብሔር የዘላለም አምላክ ነው ተባብለን ነበር የተነጋገር ነው። ሁለተኛው ክፍል ላይ ደግሞ እግዚአብሔር የምድር ዳርቻ ፈጣሪ ነው፣ ይሄ ነው የእግዚአብሔር ማንነት ብሎ ነቢዩ እንዳሳያቸው አንስተን ነበር። በዛሬው ትምህርታችንም ቀጣይ የምናነሳው አሁን ስለ እግዚአብሔር ማንነት ነው። ስለ እግዚአብሔር ማንነት እንነጋገራለን። መጽሐፍ ቅዱስ ከነገረን አስደናቂ ነገር አንዱ የእግዚአብሔር ማንነት ነው እና እንደምታውቁት ማንነቱን በውል የተረዳ ነው ማናቸውን ነገር ለመደገፍ አንፈራም፣ አያስቸግረንም። ግን ማንነቱ ላይ አንዳች ብዥታ ያለበት እርግጠኝነት ላላገኝለት ነገር በምንም መልኩ በምንም ሁኔታ ቢሆን ልንደገፈው ልንታመነው አንችልም። ይሄ በጣም የሚገርም ነገር ነው። ደግሞ በጣም የሚገርመው እንዲህ አይነቱ ጥርጣሬ ደግሞ ከእግዚአብሔር ጋር ግንኙነት አለን እግዚአብሔር ከኛ ጋር ነው እኛም ከእግዚአብሔር ጋር ነን የሚሉ መመናን ሳይቀር የሚገጥማቸው ፈተና መሆኑ ነው። ስለዚህ የኔም የናንተ ፈተና እና በኢሳይያስ ትንቢት መጽሐፍ ውስጥ ሰዎች እየቆዩ እየኖሩ የእግዚአብሔር ማንነት ብዥ ይልባቸዋል እና በዚያ ማንነት ለመደገፍ አቅም ያንሳቸዋል። እና ይሄ ክፍል ዛሬ የምናነሳው ክፍል በምርኮ ዘመን በነበሩ ጊዜ እስራኤላውያን ከዚያ ከምርኮ ዘመን ፈተና መውጣት ልባቸውን አፍቆ ነበረ፣ ጫናው በዝቶባቸው ነበረ። እና ግን አልታያቸው አለ። ያ የተስፋው ጊዜ የጉብኝቱ ጊዜ አልታያቸው ሲል የሚገርመው ነገር እምነታቸው ነው እየደከመ የመጣው። እና እምነት ይደክማል። እዚህ ነው ኢሳይያስ ዛሬ ባነበብኩላችሁ በቁጥር 26 ላይ አላወቅህምን አልሰማህምን የሚል ጥያቄ ያነሳል። እንግዲህ አላወቅህምን አልሰማህምን የሚሉትን ጥያቄዎች ራሳቸውን ጥያቄዎችን ቆም ብለን ብናስብ ማሳሰቢያም ናቸው፣ ማስጠንቀቂያም ናቸው፣ ደግሞ ሰው ቆም ብሎ እንዲያስብ የሚያሳስቡ ክፍሎች ናቸው። ለምሳሌ አላወቅህምን ተብሎ ሰው ሲጠየቅ ብዙ አያደናግርም እንዴ? ከዚህ በፊት በነበረህ እምነት እግዚአብሔር ሁኔታዎችን አሳልፎ አንተን አስደንቆ ጥያቄህን መልሶ አያውቅም ነበር ወይ? አላወቅህም ነበር ያኔ እንደማለት ነው። በሌላ በኩል ወይስ እንደው አንዳች አልተደረገልህም እና ጌታ በግል የመርዳቱን ልምምድ አላወቅከውም? የት ሄደ ያ ልምምድ እንደማለት አላወቅከውም ሲባል ሰው ደግሞ በጣም ገዘፍ አድርገን ካየ ነው እንደው ከእግዚአብሔር ጋር ህብረ ከጀመርክበት ጊዜ ጀምሮ እንደው በስሙም ከተጠራህበት ጊዜ ጀምሮ እንደው እርሱን ካወቅበት ጀምሮ እና ያገለገልክ ባለበት ዘመን ጀምሮ እንደው እስካሁን ድረስ እግዚአብሔር በግል ይሁን በማህበራዊ ህይወት ይሁን በጉዞ ይሁን እንደው ያደረገልህን የእሱን የእጅ ስራ የእሱን ማንነት የገለጠበት አንዳች ህይወት ተሞክሮ የለህም እንደማለት ነው። አላወቅከውም ምን ተብሎ ሲጠየቅ እና ልክ ነው አላወቅክምን ልንባል የምንችልበት ብዙ አጋጣሚ አለ። ግን ይሄ ብቻም አይደለም። አልሰማህምን የሚለውንም ሀሳብ ቀስ ብለን ብናየው የሚገርም ሚስጥር በውስጡ አለ። የሚነገረው ለያዕቆብ ነው። ያዕቆብ ለአንድ ግለሰብ አይደለም፣ በምርኮ ለነበሩ የእስራኤል ህዝብ ነው የሚነሳው። እና አልሰማህምን አላወቅህምን የሚለው ጥያቄ ለህዝብም የተነገረ ነገር ነው። እና አልሰማህምን የሚለው ሀሳብ ደግሞ ካየ ነው የህብረትን ጉዳይ ነው የሚነግረን ማለት በመካከልህ አብረህ የኖርከው እርስ በርስ ተያይዘ ተደጋግፈ ነው የኖርከው። ናት እዚህ በል እስራኤል አባቶች በቅድሚያ እግዚአብሔር መጣና ተገለጠላቸው። የተገለጠላቸውን እግዚአብሔርን ደግሞ ለአንተ ነገሩህ። ደግሞ ያን ምስክርነት ሰምተህ ይህን ያህል ዘመን መጣ። አሁን የደረስክበት ዘመን የምርኮ ዘመን ቢሆን ግን ትዝ ይበልህ የመጣኸው እኮ በብዙ ምስክርነት ነው፣ በብዙ እውነት ነው። እውነቱን እግዚአብሔር ለአባቶች ነግሮ አባቶች ለአንተ እየነገሩ ከልጆቻቸው እየሰማህ እዚህ ነው የደረስከው። እና አልሰማህም ነበር እንዲህ ያኔ ያ ሁሉ ምስክርነት ስለ እግዚአብሔር ማንነት ሲናገር አልገባህም ነበር እንደማለት ነው። ያ ሁሉ ምስክርነት ስለ እግዚአብሔር የተነገረው ምስክርነት እንዲያው አንዳንዱ ትዝ እንዲለን ብናነሳ የፈርዖን ጉልበት ሁሉ ከንቱ አድርጎ እናንተን ከመከራ ሲለቅ አባቶች እግዚአብሔር እኮ ከመከራ አስለቀቀን ብለው የነገሩት የነሱ ምስክርነት አልሰማኸውም ነበር? ያንን የኤርትራ ባህርን ከፍሎ በድል ወደ ተስፋይቱ ምድር ሲመራቸው አልሰማህም ያን ምስክርነት እግዚአብሔር ማን እንደሆነ? እግዚአብሔር አሸናፊ ነው፣ ድል አድራጊ ነው ተብሎ ሲዘመር አልሰማህምን? ጠላቶች ሲፈሩ ሲደነግጡ አባቶች ተገርመው የመሰከሩነት ምስክርነት አላወቅህምን? በማለት እስኪ ተመለስ፣ ወደ ልብ እስኪ ተመለስ፣ እስኪ ተመለስ፣ ስለ እግዚአብሔር ማንነት እስኪ ቆም ብለህ አስብ፣ እስኪ ቆም ብለህ አስብ፣ ስለ እግዚአብሔር ማን እንደሆነ የሰማኸውን ምስክርነት ሁሉ እስኪ ቆም ብለህ አስብ። እነዚህን ሁለት ቃላቶች አላወቅክም ምን አልሰማህም ምን የሚሉ ክፍሎችን እዚህ ክፍል ብቻ አይደለም እናያቸው ወደፊትም እናያቸዋለን ኢሳይያስ 44ም ላይ ኢሳይያስ 48ም ላይ ታገኛቸዋላችሁና እነዚህ ቃላቶች በተጠቀሱበት ቦታ ሁሉ እግዚአብሔር ይፈልግ የነበረው ነገር ነበር ማለት ነው። ሰው ያወቀ የማያውቅበት ጊዜ አለ ማለት ነው። ብዙ ምስክረት አለኝ ያለ ኖሮ እግዚአብሔር ጋር ማለት ለእግዚአብሔር ዘምሮ እግዚአብሔርን አመስግኖ አባቶችን እንዲነገሩ ለም በህይወት ያየሁት ይያለ ግን አንዳንድ ጊዜ አንዳንድ ቦታ ላይ ሲደርስ ያ የትልቁ እግዚአብሔር ግዙፍ ምስክርነት ያ ህልውናው መገለጫ የሆነ ማንነቱ ከሰው አእምሮ ከሰው ህሊና የሚሰወርበት ጊዜ አለ። እግዚአብሔር እንዲህ ብሎ ነበር የሚናገረው ለኢሳይያስ ኢሳይያስ ምዕራፍ 44 ቁጥር 8 ላይ እንደናይ አትፍሩ አትደንግጡ ይልና ከጥንት ጀምሬ አልነገርኳችሁም ምን ወይስ አላሳየኋችሁም ምን እናንተ ምስክሮች ናችሁ ከኔ ሌላ አምላክ አለን አምባ የለም ማንንም አላውቅ ብሎ እግዚአብሔር ተናገረ። ነግሬያችኋለሁ እናንተ ራሳችሁ ምስክሮች ናችሁ። የሚገርም ነገር ምዕራፍ 48 ቁጥር 8 ላይ ደግሞ ብትመለከቱ ትንሽ ጠንከር ያለ ክፍል ነው የኛው ክፍል። አልሰማህም አላወቅክም ጆሮ ከጥንት አልተከፈተችም አንተ ፈጽሞ ወንጀለኛ እንደሆንክ ከማህፀን ጀምሮ ተላላፊ ተብለ እንደተጠራ አውቃለሁ። አላወቅክም የራስን ማንነት እንኳን እኔ እግዚአብሔር ያንተን ማንነት ስናገር ከማህፀን ጀምሮ ተላላፊ ነህ ኃጢአተኛ ነህ ግን እኔ እግዚአብሔር ስለ ስሜ ቁጣዬን አዘገያለሁ እንዳላጠፋህም ስለ ምስጋና ያታክሳለሁ እንጂ አላወቅም አልሰማም ስለኔ ማንነት ቀርቶ ያንተ ማንነት እንኳ ስገልጠው አንተ ኃጢአተኛ ነበርክ ብሎ እግዚአብሔር ይናገራል። ያዕቆብ ትዝ እንዲለው ማንነቱ ትዝ እንዲለው እና የእግዚአብሔርን ማንነት እንዲያስተው አንድ ወቅት ዘዳግም ጸሐፊ ሙሴ በምድረ በዳ ተወልዶ ላደገው ሁለተኛው ትውልድ ትዚላቸዋል የመጀመሪያው ትውልድ እዚያው ነው ያለቀው ሁለተኛው ትውልድ ነው የተሻገረውና ለዚያ ለሁለተኛው ትውልድ ነው የተጻፈው ይባላል ይሄ ዘዳግም የሚለው የተባለው መጽሐፍና የተደገመ ማለት ነው ማለት ሁለተኛ መጽሐፍ ማለት ነውና ለሁለተኛው ትውልድ ነው ምክንያቱም የሰማና ያየ እየረሳ የሚሄድበት ጊዜ አለ። እውነት ነው የሰማና ያየ ብዙ ስለ እግዚአብሔር ያወቀ ብዙ ምስክርነት ያለው ለዘላለም አይኖርም ማለት ያው በጊዜ በቦታ ስለሚገደብ እያቀበለ ነው የሚሄደው እያካፈለ ነው እየነገረ ነው የሚሄደው ትውልድ ከስም የመጣው ነው እየሰማ የሚሄደው። በቤተ ክርስቲያን አመራር ኃላፊነት በነበርኩ ጊዜ አንድ ወቅት ከኔ ጋር አብሮ የሚያገለግለው አንድ ወንድም የተናገሩት ነገር ሁልጊዜ ከህሊና አይጠፋም። የነበርንበት ችግር በጣም ከባድ ስለነበረ ችግሩን ለጌታ እንዲያነሳልን ለመጸለይ ህዝብ ማስተባበር ብዙ አያስቸግርም ነበር ምክንያቱም የችግሩ ትኩሳት ሁሉንም ይነካካ ነበር። በኋላ ግን እየቆየ ሁሉ እንደመጀመሪያው አልሆናል እና ለጸሎትም ስንጠራ ሰው አይመጣም እና እንዲህ አለ ስብሰባ ላይ ቁጭ ብለን እንዲህ አለ ለመሆኑ አስተውላቸዋል አሁን እኮ ሌላ ትውልድ ነው ያለው አቶ በየቤተ ክርስቲያኑ ሌላ ትውልድ እኮ ነው ያለው ማለት የዛሬ 5 ዓመት የነበረው ሰው አይደለም ያለው የዛሬ 5 ዓመት በነበረው አቅም አይደለም አሁን እናስኬደው በዛሬ 5 ዓመት በነበረው ግንዛቤ አይደለም ምን ሄደው ተመልከቱ አዳዲስ ሰው ነው ያለው አዳዲስ መሪዎች ናቸው ያሉት አዳዲስ ሰው ነው ያለው አዳዲስ ሐሳብ ያለው ትኩስ ጉልበት ነው ያለው እና ይሄ ነገር በጣም ማሰብ አለብን ብለው እንደ መሪ አስደነገጡ። ለክ ነው ሙሴም ያነሳው ይሄን ነው ለሁለተኛው ትውልድ እንዲህ ብሎ ነው የተናገረው ብቻ እግዚአብሔር ስለ አባቶች ደስ ብሎታል። እግዚአብሔር ስለማን ስለ አባቶች ምክንያቱም አውቀውታል ሰምተውታል ወዷቸዋል። ብቻ እግዚአብሔር ስለ አባቶች ደስ ብሎታል እነሱም ወዷል ከነሱ በኋላ አንተን ዘራቸው እንደዛሬ ሁሉ ከአዛብ ሁሉ መካከል መረጠ እና እግዚአብሔር በአባቶች ደስ ተሰኝቷል ይልና የሚከተለውን ነገር ያነሳል። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያል አምላክ የሚያስፈራ በፍርድ የማያዳላ መማለጃ የማይቀበል ነውና አንተ የልባችሁን ሸለፈት ግረዙ ከእንግዲህ ወዲህ አንገተ ደንዳና አትሁኑ እግዚአብሔር አባቶቻችሁ ጋር ስራ ሰርቷል በእነሱ ደስ ብሎታል ያ የእግዚአብሔር ደስታ እናንተ ጋር መገኘት አለበት እና ይሄን ነበር የተናገረው ምክንያቱም አዲስ ትውልድ ሲመጣ አዲስ ግንዛቤ ይዞ ይመጣል አዲስ ፍላጎት ይዞ ይመጣል እና ያ የቀደመው የእግዚአብሔር ቃል ያ የቀደመው የእግዚአብሔር አምራር ያ የቀደመው የእግዚአብሔር ጸጋ በሰዎች ውስጥ ላይ አስደናቂ ነገር ያደረገው ያ የእግዚአብሔር ብርቱ ክንድ በሰዎች ህሊና ውስጥ ሁልጊዜ ቦታ ላያገኝ ይችላል ሙሴ እንግዲህ ለትውልዱ ማሳሰቢያ እየሰጠ አስታውስ እወቅ በዚህ ምስክርነት ቀጥል እንዳለ ኢሳይያስም በዚህ በመራፍ 40 ላይ የሚያነሳው ተመሳሳይ ነገር ነው አላውቅ ምን አልሰማህ ምን ሲል ትዝ ይበልህ ትዝ ይበልህና አሁን በርታ ትዝ ይበልህና አሁን ተጽና ትዝ ይበልህና አሁን እንደገና አዲስ ጉልበት ይሆንልህ የሚል ማሳሰቢያ ነው የሚናገረው በባቢሎን ምርኮር ዘመን የደረሰባቸው ድካምና መንገላታት በመመልከት የእስራኤል ልጆች እግዚአብሔር እንደተዋቸው እና ከሁኔታዎቻቸው የሚያመልጡበት የመዳን ተስፋ ከቶ እንደሌላቸው ገምተው ነበር። ይሄ ነበር ግምታቸው። የሰሙትን እግዚአብሔርን አባቶቻቸው የመሰከሩላቸው እግዚአብሔር ጊዜው የፈታን ጊዜ ቢሆንም ጊዜው የመከራ የስቃይ ጊዜ ቢሆንም የለም የሰማነው ምስክርነት ትልቅ ነው። አባቶቻችን የነገሩን እግዚአብሔር ማንነቱ እንዲህ ነው ለዛሬም ያኮራናል ለዛሬው ፈተናችን ምላሽ ይሰጣል የሚል አልነበረም ግን እግዚአብሔር ትቶናል የሚል ነበር እና ጥቂት የዚህ የብሶት ንግግራቸውን የሚገልጡ ብዙ የመጽሐፍ ቅዱስ ክፍሎች አሉ ግን ጥቂቶቹን ብናያቸው ጥሩ ነው ሰው ድክም ሲል የእግዚአብሔርን ማንነት ይዘነጋል ሰው ፈተና ውስጥ ሲሆን በእግዚአብሔር ማንነት መደሰት ያቀተዋል እንዲህ የሚል ቃል ተጽፏል በመዝሙር 43 ቁጥር 21 ጀምሮ ሄዳችሁ ትመለከቱ ከላይ በጣም የብሶት ንግግር ነው የሚናገረው እግዚአብሔር ይሄንን አይመረምርም ነበርን እርሱ ልብ የሰወረውን ያውቃልና ስላንተ ሁሉ ጊዜ ተገለናል እንደሚታረዱ በጎች ሆነናል አቤቱ ንቃ ለምንስተኛለህ ተነስ ለዘወትርም አትጣለን የሚል ጸሎት ነው ይሄን ሁሉ መከራ ደረስክብን የሚል ብሶት ይናገሩና እግዚአብሔር ይሄንን አይመረምርም ነበርን እርሱ ልብ የሰወረውን ያውቃል ይሄ አይታየው ነበርን እግዚአብሔር ይሄን አይመለከትም ነበርን አይረዳም ነበርን የሚል በቃ በእግዚአብሔር ማንነት ላይ ያልተደሰተ ልብ ነበራቸውና ቃሎቻቸው ጠንካሮች ናቸው እንዲያው በመዝሙር 44 ቁጥር 21 እስከ 25 ሄደን ደግሞ ቀረውን ክፍል ብንመለከት እንዲህ የሚል ነገር ነው ለምን ፊትህን ትሰውራለህ መከራችንን ችግራችንን ለምን ትረሳለህ ነፍሳችን በመሬት ላይ ተጎሳቁላለችና ሆዳችን ወደ ምድር ተጣብቃለችና አቤቱ ተነስና እርዳን ስለ ስምህ ተቤዠን ይላል እና እግዚአብሔር እንዲህ ነው ያለው ለምን ፊትህን ትሰውራለህ መከራችንን ችግራችንን ለምን ትረሳለህ ዴ ተመልከቱ ከባድ ንግግር እኮ ነው እግዚአብሔርን እኮ ነው ይሄንን ትልቁን እግዚአብሔርን ነው ያው ቃልን ስም ይገልጽን ቃል ስለሌለን ቋንቋችን ደካማ ስለሆነ ትልቁን እግዚአብሔርን እንዲህ አሉት ረሳን እግዚአብሔር አለ ያያል አላሉ እግዚአብሔር አለ ግን ረሳን እግዚአብሔር ያለም አይመስልንም ምክንያቱም ረስቶናል ሊኖር ይችላል ግን ስለኛ ጉዳዩም አይደለም እግዚአብሔር ጉዳያችንን ጉዳዩ አላደረገም የሚል ጠንካራ ንግግር ነው የሚናገሩት እስከ መቼ ለዘላለም ፊትህን ትመልሳለህ እስከ መቼስ ቁጣህ እንደ እሳት ይነዳል ችሎታዬ ምን እንደሆነ አስብ በእውኑ የሰው ልጅ ሁሉ ለከንቱ ፈጠርከውን ይላል ደግሞ ዘማሪው በመዝሙር 89 ላይ እና ይሄ ሁሉ የምርኮ ዘመን ዝማሬ ነው የዚያ ምርኮ ዘመን የተቀኙት ቀኔ ነው እና ምን አሉ ለዘላለም ፊትህን ከኛ ታነሳለህ እግዚአብሔር እንደው ለዘላለም እግዚአብሔር ለዘላለም ፊቱን አላነሳም ግን ሰዎች ከነበሩበት ድካም የተነሳ ጊዜውን እንኳን አርዝሞ ነው ያዩት። ማለት መከረኛ ስንሆን የጊዜ አቆጣጠራችን ማብሮ ይለወጣል እና ቀኑ በጣም ይረዝምብናል፣ አመታቶቹ በጣም ይረዝማሉ፣ ወራቶቹ በጣም ይረዝማሉ። አንዳንድ ጊዜ ዘላለም ሆኖ ይታዩናል። ዘማሪው ደስ ነው ያለው፣ ፊትን ሰወርክ ደግሞ እንዲህ ይላል፣ እንደሱስ እንዴት ታደርጋለህ? ችሎታችን አታስብም፣ ችሎታህን አታውቀውም፣ ሰው አይደለሁም፣ ለምን ፊትን ሰውራል? በመዝሙር 74 ቁጥር 11 ላይ ሄደን ወደኋላ ተመልሰን ብንመለከት እስከ መቼ ጠላታችን ይሳደባል? ስለምን እሱን ጊዜ ያቃልለናል? ቀኝህንም በብብትህ መካከል እጅህንም ፈጽመን ለምን ትመልሳለህ? እግዚአብሔር ሆይ ጠላታችን በእኛ ላይ ክፉ እየተናገረ ያንተ ቀኝ እኛን ይደግፋል ያልነው ያንተ ጉልበት በጠላቶቻችን ላይ ይበረታል ያልነው ያንተ እጅ እግዚአብሔር ሆይ ለእኛ ይመለስ እንዴ? ተመልሰው ወደ ብብትህ ተመልሰው ለእኛ እንደመዘርጋት እግዚአብሔር ሆይ ዝም ትላለህ? የሚል ንግግር ነው። እና በዚህ በኢሳይያስም መጽሐፍ ውስጥ እንደሱ አይነት ሐሳብ ነው ያለው። ኢሳይያስም ይነግራል ይሄንኑ ነው፣ መንገዴ ከእግዚአብሔር ተሰውራለች አልክ። እግዚአብሔር አያየውም የእኔም መንገድ ያለሁበትን አይረዳውም፣ እና እግዚአብሔር ሊረዳኝ ፈቃደኛም አይደለም፣ እና የኔ የሄድኩበት ያለሁበትን ህይወት እግዚአብሔር ትቶታል ከግምትም ውስጥ አላስገባውም የሚል ሀሳብ ነው። በትንቢተ ኢሳያስ ምዕራፍ 49 ቁጥር 14 ላይም ጨምረን ብንሄድ ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ተብሎ ተጽፏል። እግዚአብሔር ረሳኝ ስታረቂ ዘነጋኝ ትቶኛል አለች ጽዮን። እንግዲህ እነዚህ ሀሳቦች ሌሎቹንም መጨመር እንችላለን ጊዜ ስለማይበቃን እንጂ እነዚህን ሀሳቦች ሁሉ ሰብስበን ብናያቸው የሚነግሩን አንድ ጠንካራ መልእክት አለ። ሰው በሚያልፍበት ሁኔታ ውስጥ እምነቱ አንዳንዴ ይበረታል፣ አንዳንዴ እየደከመ የመሄድ ዝንባሌ የሚያሳይበት አጋጣሚ አለ ማለት ነው። የእግዚአብሔርም ሰው አንዳንድ ጊዜ እምነቱ ይበረታል፣ ሲበረታ ያመሰግናል፣ መንገዶቹ ሁሉ ቀና ይሆናሉ። ግን እምነቱ በላላበት ወቅት ግን የእግዚአብሔርን ኃይልና የእግዚአብሔርን ማንነት የእግዚአብሔርን ህልውና ይጠራጠራል። ሶስተኛ ልጃችንን ልትወልድ ባለቤቴ ከክሊኒክ ነበረች እና ሐኪሟ ወደ ኦፕራሲዮን ክፍል እንድትገባ ተናግሮ አብረን ጸለይን እና መሄድ ነበረባትና ከክፍሏ ወደሚቀጥለው ኦፕራሲዮን ክፍል የምትሄደው ወክ እያደረገች ነው እና አያታለሁ እና ብላኝ ሄደች። ማለት ትርጉሙ ለእኔ ሌላ ሆነ። በቃ ደህና ሁን፣ ምክንያቱም ሁለተኛው ኦፕራሲዮኗ ስለነበረ እና በጣም ተጨንቃ ስለነበረ አውቃለሁ። እና እኔ ደግሞ እዚያ ቁጭ ብዬ ይህንን ጭንቀቷ እንዳትጨነቅ ፈልጌ ነበረ። እኔም ስለተጨነቅኩ ማለት እኔም ተጨነቅ ያለሁ ግን እንዳትጨነቅ ለማገዝ ፈልጌ ነው። እንደሱ ስትለኝ ብሽ አለብኝ እና እዚያው ክሊኒኩ መናፈሻ ውስጥ ቁጭ ብዬ ደግሞ የመመረቂያ ጽሁፍ መጽሐፍ ነበረብኝ። ከእሷ ሁኔታ አንጻር ጽሁፎቹን በጊዜ ማጠናቀቅ አልተቻለኝም ነበርና ምስቅልቅል ብሎብኛል ነገር ሁሉ እና እዚያ መካከል እንደሱ ስትለኝ አንድ ነገር ነው ወደ ህሊና የመጣ። ጌታን እንዲህ አልኩት፣ በእንደዚህ አይነቱ ወቅት የት ነህ አይባልም፣ ግን ይባላል። ማለት አይባልም ማለት አይገባኝም፣ ግን አልኩ ማለት አለሁ ማለት እክፍ ላደርገው ወይም እሱ ምጥጥ ብሎ ዳሰስ አለሁ እንዲህ ነው ይፈልግ ያለሁ። ግን ምንም ኮቴውም የለም ምንም። ጌታ ሆይ እንዲህ አይነቱ ጊዜ የት ነው ያለው? የእግዚአብሔር ህልውና የእግዚአብሔር ኃይል ከእሳቢያችን የሚሰወርበት ጊዜ አለ። እንዲህ አይነቱን ጊዜ ሰው እንዴት ያልፋል? ኢሳይያስ የሚነግረን በእግዚአብሔር ማንነት ላይ መታመን ብቻ ነው። በእግዚአብሔር ማንነት ላይ መታመን ብቻ ካልሆነ በስተቀር እንዲህ አይነቱን የጥርጥር የፈተና ያጣብቅን ጊዜ ማንም ሰው ሊያልፈው አይችልም። ለምን? ሰው የሰው ሁኔታ ይቀየራል። ሰው ሲደክም ሲታክት ግንዛቤው ሲቀያየር እግዚአብሔር ብቻ የማይደክም የማይታክት ማስተዋሉ የማይመረመር አምላክ ሆኖ እናገኘዋለን። እግዚአብሔር ስም ብሩክ ይሁን። ሰው ሁሉ ሲደክ እሱ አለ ኢሳይያስ፣ ሰው ሁሉ ሲደክ እግዚአብሔር ብቻ ይደክ። ሰው ሁሉ ሲታክት እግዚአብሔር ምን አይሆነ አይታክት። ሰው ሁሉ ግንዛቤው ሲንታጣበት እግዚአብሔር ማስተዋሉ አይቀየርም። ይሄ የሚነግረን የሰው ልጅ ድካም ጥልቅነት ነው የሚነግረን። ሰው የሰው ልጅ ደካማ ነው፣ ሁላችን ደካማዎች ነን። እና እምነታችን የሚበረታበት የሚላላበት ጊዜ አለ። ያንን ባላንስ የሚያስጠብቀው ሚዛን የሚያስጠብቀው ግን የእግዚአብሔር ማንነት ነው። እስኪ ስለ ሰው ድካም ትንሽ ጨምረን እንነጋገር፣ ምክንያቱም ማንነታችንን ማወቁ ጥሩ ነው። ሰዎች ስለሆነ እንደ ሰው የምናልፍበት መንገድ መጽሐፍ ቅዱስ ስለ ሰውነታችን የሚነግረንን ማሰቡ ጥሩ። ምክንያቱም እዚህ መጽሐፍ ውስጥ እስራኤል እንደ ሰው ነው የተፈተነው፣ እንደ መንፈሳዊም ሰው ነው የተፈተነው። ሁለቱ በጣም ይለያያሉ። የሰው ህይወት የሚደክምባቸው የሚሰለችባቸው ገጠመኞች በጣም ብዙ ናቸው። ሁሉም በዚህ አጭር ክፍል መግለጥ አልችልም፣ ግን መጽሐፍ ቅዱስ ጥቂት ነገሮች ይነግረናል፣ እነሱን እናያለን። አንደኛ የመጽሐፍ ቅዱስ የመጀመሪያው መጽሐፍ ዘፍጥረት የሚነግረን የሰው ምድራዊ ህይወት ሁሉ ድካም የተሞላበት መሆኑ ነው። ገና መጀመሪያ መጽሐፉ የሚነግረን የሰው ህይወቱ የድካም ህይወት ነው። የእግዚአብሔርን ፈቃድ አልታዘዝ ባለ ጊዜ አዳም እግዚአብሔር ሲረግመው እንዲህ አለ፣ በምድር ትኖራለህ፣ ግን ስትኖር ምድር እሾህና አሜከላ እንድታበቅል ከእሷም የምታገኘውን ነገር በብዙ ድካም እንድታገኘው ሆኗል ብሎ ነገረው እና እየደከመ እየደከመ እንዲያገኝ ነው የረዳው። እየቆሰለ እየቆሰለ እየደማ እንዲኖር ነው የነገረው እና ይሄ ማለት ያኔ የቆፈረ ድንጋይ እየፈለቀለ ብለን ካሰብን ምናልባት በዚህ ዘመን ድንጋይ አንፈለቅንም ይሆናል፣ ግን ስርዓቱ የሚጠይቀው የሚያስከፍለው እንደ ሾው እንደ አሜከላ የሚቆጠቁት ብዙ ዋጋ ሊኖር ይችላል እና አድካሚ ነው። ሰው ይደክማል፣ ሰው ይደክማል። አዳምን አለው የሚስትህን ቃል ሰምተሃልና ከእርሷ እንዳትበላ ካዘዝኩ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ናት ትሁን፣ በህይወት ዘመን ሁሉ በድካም ከእርሷ ትበላለህ፣ እሾህና አሜከላን ታበቅልብሃለች፣ የምድር ቡቃያን ትበላለህ፣ ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና ለሆነው እግዚአብሔር። እርግጥ እርግማንም ነው፣ ግን እዚያም ውስጥ ደግሞ የፈጣሪ የአምላካችን እግዚአብሔር በረከትም አለ። ትደክም ትደክም ትደክምና ግን ትበላለህ፣ ትደክም ትደክም ትደክምና ግን እንድትበላ ይሆናል። ኢዮብ በህይወቱ ዘመን ያሳለፈውን የገጠመውን ነገር ሲናገር እንደዚህ ነው ያለው። በኢዮብ ምዕራፍ 7 ቁጥር 1 ላይ በምድር ላይ የሰው ህይወት ብርቱ ሰልፍ አይደለምን ብሎ ይነግረናል። የሰው ህይወት በምድር ላይ አስቸጋሪና ሰው የዚህ ምድር ህይወት አድካሚ ስለሆነ ከሰልፍ የሚያርፍበትን የረፍቱን ሰዓት የሚፈልግ ፍጡር አርጎ ነው የሚነግረን። እንዲህ ነው የሚለን፣ ወራቱ እንደ ምንደኛ ወራት አይደለምን? አገልጋይ ጥላ እንደሚመኝ ምንደኛ ደመወዙ እንደሚጠብቅ እንዲሁ እጣዬ የከንቱ ወራት ሆነብኝ፣ የድካም ሌሊት ተወሰነችልኝ ብሎ ነው። የረፍት ቀን ነው የሚፈልገው፣ የፈውስ ቀን ነው የሚፈልገው፣ ግን ህይወቴ እንደሱ ሆነ እና ብርቱ ሰልፍ ብሎ ይጠራዋል። ዳዊትም ስለ ህይወቱ ውጣ ውረድ ብዙ ነገር ተናግሯል፣ በብዙ መንገድ ገልጸዋል። ሁሉን ነገሮች እዚህ ማካተት አልችልም፣ ግን አንዱ ጸሎቱ ይገርመኛል። እንዲህ ብሎ ጸለየ፣ ቆይቼ እግዚአብሔር ምን አደረግኩት? ደጅ ጠናሁት፣ እርሱ ምን አለልኝ? ዘንበል አለልኝ፣ ጩኸቴን ሰማኝ ይልና ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮችን በድንጋይ ላይ አቆማቸው፣ አረማመዴን አጸና እንጂ መንገድ ሁሉ ቀላል አልነበረም፣ እንጂ ህይወት ሁሉ ቀላል አልነበረም። ማለት የሚያሰጥም ጥፋት ያለበት አቅጣጫ ታይቶኝ ነበረ። የምሄድበት አቅጣጫ ሁሉ የሚውጥ የጥፋት አቅጣጫ ሆኖ አይቼዋለሁ እና የምረገጥበት በዚህ አዋጣኛል፣ በዚህ ብሄድ ይሻለኛል ብዬ አሳሰቤን አካሄድን አስካክ የሚሄድበት መንገድ ምንም የሚያስተማምን አይደለም፣ እንደ ረግረግ ሆኖ ነው የታየኝ። ግን አሁን እግዚአብሔር እግሮችን አጸናልኝ ብሎ ይናገራል። በሌላ መንገድ የሰው ህይወት ድካም ያለበት መሆኑን በሌላ መንገድ መረዳት እንችላለን። ሰው እንዲሆንለት እንዲያገኝ ፈልጎ ነገር ግን በራሱ ጥረትና ጉልበት ሳይሳካለት በሚቀርበት ጊዜ ድክም ይለዋል። ደክመዋል ሰው ለምሳሌ ሃና በያመቱ በሴሎ ስትሄድ ድክም ነበር የሚላት። ነፍናና ባለቤቷ ከልጆቻቸው ጋራ ደስ ሲሰኙ ለእግዚአብሔር መስዋዕት ሲያቀርቡ የሷ ልብ ግን ድክም ነበር የሚለው የምታየው የሚያደክማት ሴት ነበረች። ደግሞ ከሰዎች የምትሰማው ቃል ራሱ የሚያደክምም ነበር። እግዚአብሔር አልጎበኘሽ የሚል መልእክት ነበር የሚናገሩ። ሁኔታ ሁሉ የሚናገረው እሱ ነው። እሷ የምታስበው እሱ ነው። የምትደክመው እግዚአብሔር የሚጎበኝበትን ቀን ስለማታውቀው ባክ ባክ እግዚአብሔር ባክ ባክ የምትል ነበረች። አንደኛ ሳሙኤል ምዕራፍ 2 ቁጥር 9 ላይ እግዚአብሔር በጎበኛት ጊዜ እንዲህ ብላ ነው ያንን የልካም ዘመን የተናገረችው። ከሕዝብ መኳንንት ጋር ያስቀምጣቸው ዘንድ የክብር ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል፣ ምስኪኑን ከጉድፍ ያስነሳል። የምድር መሰረቶች እግዚአብሔር ናቸውና በእነርሱ ላይ ዓለምን አደረገ። እርሱ የቅዱሳን ምድር ይጠብቃል፣ ሀጣን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና ሰው በኃይሉ አይበረታም። በዚህ በኢሳይያስ መጽሐፍም የሰው ልጅ ደግሞ ሁኔታዎች ከአቅሙ በላይ በሚሆኑበት ወቅት ቃላቶቹ ሁሉ ያለፈበትን የሚያልፍበትን መንገድ አድካሚ መሆኑ ነው የሚናገሩት። እና እግዚአብሔር ለእኔ አልፈረደልኝም፣ እግዚአብሔር የኔን ሁኔታ አላየልኝም የሚል ቃል ይናገራል ሰው። እዚህ በኢሳይያስ መጽሐፍ ላይ የምናየው ቃል እሱን ነው። ያዕቆብ እንዲህ ነበር የሚለው መንገዴ ተሰወረች ከእግዚአብሔር። እንዲያውም በምዕራፍ 49 ቁጥር 4 ሄደን ለማለፍ ለምንመለከት እኔ ግን በከንቱ ደከምኩ፣ ምንም ጥቅም ለሌለው ለከንቱ ጉልበቴን ፈጀው ብሎ እስከ መናገር ይደርሳል። ይሁዳ የተማረከበት የምርኮ ዘመን 70 ዓመታት። እነዚያ 70 ዓመታት የብርታት የድል ዓመታት ሳይሆኑ የድካም ዓመታት ነበሩ። እግዚአብሔር የመጽናናት የጉብኝት ዘመን እየመጣ ነው ብሎ ኢሳይያስ ምዕራፍ 40 ላይ ህዝቤን አጽናኑ ብሎ ሲናገር ያ ሁሉ ህዝብ ግን ለመጽናናት የተዘጋጀም አልነበረም። ከድካሙ የተነሳ ለመጽናናትም የተዘጋጀ አልነበረም። አሜን እንኳን ቀኑ ደረሰልኝ ብሎ ለመደሰት አቅም አልነበረው። እንዴ እናንተ ሰው እኮ መደሰት ሲችል መታደል ነው ማለት። ሰው በቃ ደስተኛ ሆኖ ሲገኝ በጣም እድለኛ ነው። መደሰት ሲገባው መደሰት ባይችል አደገኛ ሁኔታ ነው። እልል የሚያሰኝ ነገር ላይ ተቀምጦ ሰው ዝም ቢል ችግር ነው። አይ ሁሉ እልል አይልም ትሉኝ ይሆናል፣ ግን እልል አይበል እንጂ በሌላ መንገድ ሊተነፍስ ይችላል። ግን መተንፈስ ቢያቅተውስ? እንደው ዝም ቢልስ? አልገባኝም ቢልስ? ያስደነግጣል። ይሄ ሁሉ መልካም ነገር ኖሮ እንዴት ያሰኛል? ይሁዳ ልክ እንደሱ ነበረ። የእግዚአብሔር ማንነት ጥፍት ብሎበታል፣ ጥፍት ስውር ብሎበታል። እና እግዚአብሔር ሲናገር አልሰማ። እና እግዚአብሔር ያንን ድካም እንዲህ ብሎ ነው የተናገረው፣ ሰው ሁሉ እንደ ሳር ነው። ሳሩ ይደርቃል፣ አበባ ምን ይሆናል? ይረግፋል። የአምላካችን የእግዚአብሔር ቃል ለዘላለም። ስለ እግዚአብሔር ማንነት የሚናገረው የእግዚአብሔር ቃል ነው እንጂ እየለመለመ የሚኖረው ሰው ሁሉ የሰማም እንኳ ይደክማል። በእውነት ምስክር የነበረም እንኳ ይደክማል። አውቃለሁ አይቼዋለሁ ይል የነበረ ሁሉ አንዳንድ ጊዜ ይጠፋበታል። እርግጥ ነው የሰው ሕይወት በሳር መመሰሉ በዚህ ክፍል ብቻም ሳይሆን በሌሎች ክፍሎች ማየት ይቻላል። መዝሙረኛው ዳዊት በመዝሙር 37 ላይ በክፎች አትቅና፣ አመፃን በሚያደርጉ አትቅና፣ እንደ ሳር ፈጥነው ይደርቃሉ እንደ ለመለመ ቅጠልም ይረግፋሉ ብሎ ይናገራል። የቀብር ስነስርዓት ሲፈጸም በብዙ ቦታ የሚጠቀሰው የመዝሙረ ዳዊት መዝሙር 90 ከቁጥር 5 ጀምራችሁ ብታነቡት የሰው ዘመን የተናቀ ዘመን ነው፣ በማለዳ እንደ ሳር ያልፋል፣ ማልዶ ያብባል ያልፋል፣ በሰርክም ጠርጎ ደርቆ ይወድቃል ብሎ ይናገራል። የሰው ህይወት እንዲህ ነው። 60፣ 40፣ 50፣ 90 ተኖረ የሰው ህይወት እንደ ሳር ነው ብሎ ነው የሚናገረው። እና ሰው ሁሉ ደካማ ከሆነ፣ ምስክር ሁሉ ደካማ ከሆነ፣ የእግዚአብሔርን ቸርነት ያየ ሁሉ ደካማ ከሆነ ታዲያ ማን ነው ብርቱ ብለን እንጠይቅ ያደርገናል። ኢሳያስ የሚነግረን ይሄንን ነው። እግዚአብሔር ብቻ ብርቱ፣ እግዚአብሔር ስም ብሩክ ይሁን። እግዚአብሔር ብቻ ብርቱ። እግዚአብሔር በማንነቱ ፈጽሞ ድካም አያውቅም። ይሄን ነው የሚነግረን እንዴ ብሎ አይደክምም። አላወክም አልሰማህም? እግዚአብሔር እኮ አይደክምም። አላወክም አልሰማህም? እግዚአብሔር እኮ አይታክትም። አላወክም አልሰማህም? እግዚአብሔር እኮ ማስተዋሉ አይመረመርም። እንዲህ ያለ የተረጋጋ ማንነት ያለው አምላክ ነው ያለ። አላወክም አልሰማህም? እግዚአብሔር እኮ እንዲህ አይነት እግዚአብሔር ነው ብሎ ስለ እግዚአብሔር ማንነት በአጽንኦት ይናገራል። ሰዎች በሚያልፉበት ሁኔታ ውስጥ ሆነው አዲስ ነገር ማግኘት ባይችሉ፣ ተስፋ በመቁረጥ ቢደክም፣ እግዚአብሔር ግን እንደ ሰው ደካማ አይደለም። እርሱ ብርቱ ነው። በመዝሙር 24 ቁጥር 8 ላይ እንዲህ ተብሎ ተጽፏል፣ ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። እሱ ብቻ ብርቱ ነው። ሌላ ሁሉ ደካማ ነው። ሌሎች ሁላችን ደካሞች ነን። እሱ ብቻ ብርቱ ነው። በመዝሙር 89 ቁጥር 8 ላይ አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ እውነትህም ይከብሃል ተብሎ ተጽፎልናል። እንዳንተ ያለ ማን ነው? አንተ ብርቱ ነህ። የእግዚአብሔር ስም ብሩክ ይሁን። በጣም ኢሳያስ ምዕራፍ 40 ቁጥር 26 ብትመለከቱ ይህን ነው አይነት ሀሳብ ነው የሚነግረን። አይናችሁን ወደ ላይ አንስታችሁ ተመልከቱ ይልና እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉም በየስማቸው ይጠራቸዋል ይልና ይሄ የሚከተለው ቃል በጣም ደስ ይለኛል ሳነበው። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣም። እግዚአብሔር ስም ብሩክ ይሁን። እርሱ በኃይሉ ብዛት እና በችሎቱ ብርታት አንድ እንኳ አይታጣም። ይሄ ብርቱ የሆነ ጌታ በተስፋ መቁረጥ በድካም ጠውልጎ ላለው ለያዕቆብ ለእስራኤልስ ብርቱ መጠጊያ መሆኑን ነቢዩ ኢሳያስ ይነግረናል። እና የጌታን ችሎታ በሚገባ እንዲያስቡ ይነግራቸዋል። እና ይሄ ብርቱ ጌታ ብርቱ ነው ብለን ብቻ ለምን እናልፋለን? እንዴ ብርቱ ነው ብለን ብቻ እንኳ አናልፍም። ኢሳያስ የሚነግረን ይሄ ነው። እግዚአብሔር ብርቱ ነው ብቻ እኮ ተብሎ አይደለም የሚታለፈው። ያዕቆብ እግዚአብሔር ብርቱ እኮ ብቻ ብዬ አይደለም አልፈው። ብርቱ የሆነ እግዚአብሔር ሊሰራ የሚችልበት አቅሙና ጉልበቱ ምን ያህል እንደሆነ እዚሁ ተገልጾልሃል። አላወክም አልሰማህም ብሎ ነው የሚጽፍልን። እዚሁ ይሄ ብርቱ እግዚአብሔር የሚሰራው ስራ ምን እንደሆነ፣ አቅሙ ምን እንደሆነ ተገልጧል። አራት ነገሮች ይናገራል እዚህ ክፍል ላይ። አንደኛ ይሄ ብርቱ እግዚአብሔር ፍጥረትን ካለመኖር ወደ መኖር በማምጣት ብርታቱን አሳይቷል። ይሄ ነው እግዚአብሔር ብርቱ ነው ብለን ስንናገር ፍጥረትን ካለመኖር ወደ መኖር አምጥቷል። እንዲህ ብሎ ይናገራል፣ ውሆችን በፍኙ የሰፈረ ሰማይን በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችን በሚዛን የመዘነ ማን ነው? ይሄ ብርቱ እግዚአብሔር ነው። እርግጥ እዚህ ሚድ ዌስት ተራራ ላይ ይሁን ምናልባት ወደ ምዕራብ ሲኬድ ይኖር ይሆናል አላውቅም። ግን እንደው የሀገሬን አንዳንዱን ተራራ ይሁና እግዚአብሔር አንዱን ተራራ ማቀውን አሰብኩና ያንንም በዚህ እጁ ይዞ አየሁት። ማለት ታየ ተገለጠልኝ አይደለም። ይህ እግዚአብሔር እንዴት ትልቅ ነው! ተራራም በእጁ የመዘነ በሚዛን ላይ አስቀምጦ የመዘነ ይህን ያደረገ እሱ ነው። ብርታቱ እስከዚህ ድረስ ነው። እርሱ በምድር ክበብ ላይ ይቀመጣል፣ በእርሷ የሚኖሩት እንዳንበጣ ናቸው። ሰማያትን ለመጋረጃ የሚዘረጋቸው እንደ ድንኳን ለመኖሪያ የሚዘረጋቸው እሱ ነው። እና እግዚአብሔር እንዲህ ብርቱ ነው። ፍጥረት ሁሉ የእሱ ነው። ከፈለገ መፍጠር ብቻም ሳይሆን ማስወገድም ከፈለገ ብርቱ ነው። እግዚአብሔር ብርቱ ነው። እሱ አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። እሱ ብቻ ብርቱ ነው። በምን ይታወቃል እንዳትል፣ አላወክም አልሰማህም? እግዚአብሔር በነገስታት ላይ በአሰራራቸው ሁሉ ላይ የበላይ መሆኑን አሳይቷል። አላወክም አልሰማህም? በጣም ደስ የሚል ቃል እዚህ ላይ እናገኛለን። ከቁጥር 13 እስከ 15 ምዕራፍ 40 ላይ እንዲህ ተብሎ ተጽፏል፣ አህዛብ በገንቦ እንዳለች ጠብታ ናቸው። በገንቦ እንዳሉ ጠብታዎች አይደለም የተባለው፣ እንዳለች ጠብታ ስሉን ተመልከቱ። በሚዛን እንዳለች ትንሽ ትቢያ። የትቢያን ትንሽነት የምገልጥበት ሌላ ቃል የለኝም። ደሴቶችን አገሮችን እንደ ቀላል ነገር ያነሳል። ሊባኖስ ለማንደጃ እንስሳቶቿ ለመቃጠል መስዋዕት እንኳን አይበቁ። እግዚአብሔር ቢፈልግ እነሱ ውስጥ ያለው ሀብት እንኳን ለእግዚአብሔር መስዋዕት አይበቃ። ኢመንት ናቸው። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው። ከምናምን እንደሚያንስ እንደ ከንቱ ነገር ይቆጥራቸው። እግዚአብሔር እኮ በነገሥታት ላይ እንዲህ ነው። ባቢሎን አይደለም የሚፈራው? አዎ። የዘመኑ ሀያላን መንግስታት አለ ይፈራዋል። በዙሪያ ያሉ ጎረቤት ሀገሮችን አለ ይፈራዋል። ይህ ብርቱ እግዚአብሔር መንግስታትን ሲያያቸው እንደ ትቢያ ነው የሚያያቸው። ህዝቦቻቸውን ሲያይ እንደ ትቢያ የማየት አቅም አለ። እንደ ከንቱ ነገር ያያቸዋል። እንደ ምናምንቴ ነገር ያያቸዋል። የእሱ ብርታት ትልቅ ስለሆነ ከፈለክ ደግሞ አለቆችንም አስባቸው። አሁን ለምሳሌ ናቡከደነጾርንም አስብ። የእሱን ዝርያዎች ደግሞ ተመልከት። ከፈለክ እግዚአብሔር ደግሞ እንደነዚህ አይነት ሰዎችን አለቆች እንዳልነበሩ የምድር ፈራጆች እንደ ከንቱ ነገር የሚያደርጋቸው እሱ ነው። እግዚአብሔር ስንበሮች እንዲህ በሁሉ ላይ ስልጣን አለ። እንዲያውም ከፈለክ ገና እንደተተከሉ እንደተዘሩ በምድር ስር ገና እንደሰደዱ ወዲያው ነፈሰባቸው፣ እነሱም ደረቁ፣ አውሎ ንፋስም እንደ ብቅ ጠረጋቸው። ነበሩ ሊኖሩ ነው ተብሎ እንደ በቀለ ቡቃያ አሁን ሊበቅሉ ነው ሊያድጉ ነው ፍሬ ሊያፈሩ ነው ተብሎ ሲጠበቁ ብቅ አሉ፣ ንፋስ መጣ ነፈሰባቸው ደረቁ። የለም እንዲህ ናቸው። እና አተካከለው ዘንድ በማን ትመስሉኛላችሁ? እኔ አልደክም፣ እኔ አልታከትም፣ እኔ ማስተዋል አይመረመርም፣ ግን በማን ነው የምትመስሉኝ? ሶስተኛ ይሄ ብርቱ እግዚአብሔር ምን እንደሚያደርግ ደግሞ ብርታቱን የገለጠበት መንገድ ሶስተኛ ክፍል ደግሞ እንዲህ ብሎ ይነግረናል። ጌታ እግዚአብሔር እርሱ የሰው ልጆች ከሰሯቸው ከሚያመልኩባቸው ጣዖታት ጋር ሊወዳደር ከቶ የማይችል የለውም ተወዳዳሪ። በቃ አንዳንድ ዘማሪዎች አንደኛ ሁለተኛ ይሉታል። አንደኛ ካሉ ሁለተኛ ስለሚኖር አማርኛው አያስኬድም እና ይሄን መቻ የለውም፣ እሱ ይመቸኛል፣ በቃ የለውም ተወዳዳሪ። እግዚአብሔርም በማን ትመስሉታላችሁ? በምን ምሳሌ ታስታዩታላችሁ? የተቀረጸው ምስል ሰርቶ ሰራተኛ ሰርቶታል፣ አንጥረኛ በወርቅ ለብቶታል፣ የብሩን ሰንሰለት አፍስሶለታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅሰውን እንጨት ይበርጣል፣ ምስሉንም እንዳይናወጥ ያቆመው ዘንድ ብልህ ሰራተኛ ይፈልጋል። አላወቃችሁም ወይስ አልሰማችሁም? ከጥንት አልተወራላችሁም ወይስ ምድር ከተመሰረተ ጀምሮ አላስተዋላችሁም? በማን ትመስሉኛላችሁ? እኔ ብርቱ ብቻ ነኝ ያለሁ ነኝ። ታዲያ ይህ ሁሉ ብርታትና ችሎታ ያለው እግዚአብሔር ህዝቡን ለመጠበቅ ወደ ርስት ለማምጣት ከቶ አይደክም። በእርሱ ዘንድ መሰልቸት የሚባል ነገር የለም። እሱ የህዝብ መሪ የህዝብ እረኛ ስለሆነ ራሱ ተናግሯል። የህዝብ እረኛ መሆኑን ራሱ ተናግሯል። የህዝብ አባት መሆኑን ራሱ ተናግሯል። እዚህ ምዕራፍ 40 ከቁጥር 3 ጀምራችሁ ማንበብ ትችላላችሁ። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ የድምፅሽን ኃይል አንሽ አንሽ፣ አትፍሪ፣ ለይሁዳ ከተሞች ሁሉ ንገሪ፣ እነሆ አምላካችሁ ብለሽ ንገሪ። ጌታ እግዚአብሔር እንደ ኃያል ይመጣል። የእግዚአብሔር ስም ብሩክ ይሁን። ደከመን አይደለ ያላችሁ? እግዚአብሔር እንደ ኃያል ይመጣል። እናንተ ደካማ ናችሁ፣ እግዚአብሔር ግን እንደ ኃያል ይመጣል። እናንተ ነገሮቻችን ከአቅማችን በላይ ሆኑብን አላችሁ አለ፣ እግዚአብሔር ግን ይመጣል። እግዚአብሔር ክንዱ ይገልጣል። እሱ ደግሞ የሚሰራውን ስራ ይሰራል። መንጋውን እንደ እረኛ ያሰማራል። ጠቦቶችን በክንዱ ሰብስቦ በብቱ ይሸከማል። እግዚአብሔር ይመጣል። እግዚአብሔር ስሙ። የመጨረሻው ክፍል የጌታን አሰራር ማንም ሊደርስበት አይችልም። እንዲህ አይነት በጣም የተገለጠ ግን የተሰወረ አምላክ አለ። የምናውቀው ግን የማናውቀው አምላክ አለ። የምናምነው ግን ልንገልጠው ማንች አምላክ አለ። እውነቱን የነገረን ግን እሱ የነገረን እውነት እንኳን በደንብ በአግባቡ መናገር ማንችል ከገባም በላይ ትልቅ የሆነ የማይመረመር እግዚአብሔር አለ። ይሄ ነው ማንነቱ። አላወቅም፣ አልሰማህም። የእርሱ አሰራር የእርሱ ጥበብ ማንም መርምሮ ይደርስበት አይችልም። ኢዮብ ምዕራፍ 11 ከቁጥር 2-5 እንዲህ ተብሎ ተጽፏል። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክ ፈጽመህ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ይላል፣ ምን ልታደርግ ትችላለህ? ከሲኦል ይልቅ ይተልቃል፣ ምን ልታውቅ ትችላለህ? ርዝመቱ ከምድር ይረዝማል፣ ከባህር ይልቅ ይሰፋል። እርሱ ቢያልፍ ቢዘጋ ጉባኤ ቢሰበስብ የሚከለክለው ማንም የለም። እና አንተ አንድ ጻድቅ ወንድ ላይ ተነካው ብለህ ብትጮህ ምንድን ነው ሚስተሩ? እሱ ትልቅ ነው። የእሱን ጥበብ የእሱን አሰራር አንተ አትረታው። እና ዮም ምዕራፍ 5 ቁጥር 9 ላይ እግዚአብሔር የማይመረመረውን ታላቅ ነገርና የማይቆጠረውን ተአምር ያደርጋል ተብሎ ተጽፎለታል። መዝሙር 147 ቁጥር 5 ሜዳችሁ ተመለከቱ። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለሕዝቡም ለጥበቡም ቁጥር የለውም። እግዚአብሔር ታላቅ ነው፣ እጅግ የተመሰገነ ነው፣ ለታላቅነቱ ፍጻሜ የለውም ብሎ ስለ እግዚአብሔር ማንነት ይነግረናል። ይሄ ማለት በሕዝቡ ውስጥ ያለው የትኛውንም ሁኔታ እግዚአብሔር ጠንቅቆ ይረዳል ማለት ነው። እስራኤል ያጉረመርም የነበረው እግዚአብሔር ይህን ነገር ቸል ብሏል በማለት ነበረ። እኔ ረስቶኛል፣ እግዚአብሔር አይፈርድልኝም የሚል ቅሬታ ያዘ ቃል ነበር የሚናገረው። ይሁን እንጂ አሁን ነቢዩ እያለ ያለው ነገር ጌታ ያላችሁበትን ሁኔታ ይረዳል፣ መፍትሄ ያበጃል። እሱ እንዲህ ብሏል፣ እነሆ እመጣለሁ፣ ሕዝቤን እንደ እረኛ እመራለሁ የሚል መልእክት ተናገረ። እግዚአብሔር ይመጣል ብሎ ነው የሚናገረው። እግዚአብሔር በእኛ ውስጥ የሰራውን የሚሰራውን መርምረን ልንደርስበት አንችልም። እግዚአብሔር አላየልንኝም ሁኔታዬን በማለት እናጉረምርም እንጂ እግዚአብሔር ሊሰራ ያለው ቀርቶ እየሰራ ያለው ቀርቶ ጨርሶ የሰጠንንም ስራ እንኳ በውሉ መረዳት አንችልም። ጌታን እኮ ለዚህ ነው እንዲህ የምንለው፣ የመስቀሉ ስራ እኔ ልገልጠው አንችልም። ያለቀ ስራ ነው። እሱ እንኳ ይገባል። እንኳን በዕለት ኑሮ ምን ከምን አድርጎ ምን ለምን አቀናጅቶ ማን አስነስቶ ማን አውርዶ ምን ሰርቶ ምን አምቶ ምን ታሪክ ፈጥሮ ወዴት እንደሚወስደን ባናውቅም እንደው እንኳ የተገለጠ የተባለው የእግዚአብሔር ነገር እንኳ ከመረዳታችን በላይ ነው። እርሱ ሁሉን ያውቃል፣ ሁሉን ይረዳል፣ እየሆነ ያለውን ሁሉ ያውቃል። ጌታ የተናገረው ይሄ እየሆነ ያለውን ነገር ሁሉ አውቃለሁ የሚል ቃል ነው። ታዲያ ለእኛ ሁኔታ ይሄ ክፍል ምን መልእክት አለው? ዛሬ ይሄ እግዚአብሔር አይደክምም፣ እግዚአብሔር አይታክትም፣ እግዚአብሔር ማስተዋሉ አይመረመርም የሚለው ይሄ እግዚአብሔር ማንነት ለእኛ ሁኔታ ምን መልእክት አለው? እርግጥ ነው በዕለታዊ ኑሯችን በመንፈሳዊ መለኪያ ስንለካው ጠላት እያደከመን፣ ፈተና የበዛበት እና እግዚአብሔር መከተል፣ ጌታን ጊዜ ሰጥቶ ማገልገል፣ በፊቱ መጸለይ ስናስብ ትግል ያለበት ህይወት ሆኖ እናገኛለን። ምናልባት አንዳንድ ጊዜ መፍትሄ የሚያስፈልገው ነገሮቻችን እስካሁን መልክና ቅርጽ ሳይኖራቸው እኛ እንደፈለግነው ሳይሆኑ እየቀረ ፈተና እየሆኑብን እናገኛቸዋለን። ከዚህ የተነሳ በእግዚአብሔር ላይ እናጉረመርማል። ልክ እስራኤል እንዳጉረመረመ ጌታ ለማመን ተስፋ ለማድረግ ለማገልገል አቅም የምናጣበት ጊዜ አለ። ታዲያ የዛሬው መልእክት ምንድን ነው የሚነግረን? የዛሬው መልእክት እግዚአብሔር የእኛን ነገር ለመለወጥ ምንም የሚያደክመው ነገር አቅም የሚያጣበት ምንም ነገር የሌለው የተረጋጋ አቅመ ብርቱ ኃይለኛ አሰራሩ በዚህ ግባ በዚህ ውጣ ይሄን አንጣ ይሄን አታምጣ ልንለው የማንችል እሱ በፈቀደው መንገድ ህይወታችን የሚመራ ጌታ ነው። ከዚህ በላይ በደከመንና ተስፋ በቆረጥንበት ወቅት እንኳ ሳይቀር እግዚአብሔር የእኛ እረኛ መሆኑን ይነግረናል። የዛሬው መልእክት አይተወንም፣ ይረዳናል፣ ይረዳናል። ይህን ነው የሚናገረው። አላወቅም አልሰማህም፣ እግዚአብሔር እኮ አይደክምም። አላወቅም አልሰማህም፣ እግዚአብሔር እኮ አይታክትም። አላወቅም አልሰማህም፣ የእግዚአብሔር ማስተዋል አንተ እኮ አትረዳም። እንዴት ተወኝ ብለህ ልትናገር ትችላለህ? የእግዚአብሔርን መረዳት አንደርስታንዲንግ እንዴት ታውቀዋለህ? እንዴ እሱን እኮ ልትፈርድበት አትችልም፣ ስለማታውቀው ከችሎታ በላይ ስለሆነ አላየኝም እንዴት ትላለህ ልትላ አትችልም። ግን የምስራች አላወቅም አልሰማህም፣ እግዚአብሔር እኮ የሚያይ የሚረዳ የማይደክም የማይሰለች አምላክ። አንድ ጊዜ አሳ እንዲህ ብሎ ጸለየ። እሱን ጸሎት አንብቤ ጨርሳለሁ። በሁለተኛ ዜና ምዕራፍ 14 ቁጥር 21 ላይ እንዲህ ብሎ ጸለየ። አሳም አቤቱ በብዙ ሆነ በጥቂት ማዳን አይሳነን፣ አቤቱ አምላካችን ሆይ በአንተ ታምነናልና በዚህ ታላቅ ወገን ላይ መጥተናልና እርዳን፣ አምላካችን አንተ ነህ፣ ሰው አያሸንፍህም ብሎ ወደ አምላኩ ወደ እግዚአብሔር ጮኸ ተብሏል። ወደ አምላኩ ሲጸልይ አሳ እንዲህ ነው የጸለየው፣ በጥቂቱ በብዙ ማዳን አይሳነም። ያሚሮን አንተን ሰው አያሸንፍ። በዚህ ህብነት ወደ አንተ መጣና በብዙ በጥቂቱ ማዳን ያንተ ነው። እግዚአብሔር ሆይ በዚህ ማንነትህ ታምነናል። ደሞ ሰውም ማያሸንፈም ሰው የፈጠረው ሁኔታ ማያሸንፈም በዚህ ህብነት ግን ወደ አንተ መጣና ብሎ እንደጮኸ ዛሬም አብረን ከአሳ ጋር ባጭ ጸሎት እንተባበራለን ጸልያለሁ።